በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ አድማጮች እንደምን አመሻችሁ። ዛሬም ደግሞ እንደ ልማዱ እግዚአብሔር አምላካችን በመንፈስ ቅዱስ አስተማሪነት ብዙ የሚያስተምረን ብዙ የሚናገረን ቁም ነገሮች አሉ። በዚህ ሁሉ ውስጥ ማደግ መጎልመስ መበርታትና የእምነት ቁርጭምጭሚቶቻችንን ማሳደግ ያለብን የኛ ፈንታ ነው። ራሳችንን ለእግዚአብሔር አሳልፈን መስጠትም የኛ ፈንታ ነው። ወዳጆቼ እግዚአብሔር ያንዳንዳችን ራሳችንን እንደምናየው አይመለከተንም። እግዚአብሔር እኛ ራሳችንን በጣልንበትና በተውንበት ጊዜ ሁሉ ልጄ ሆይ እያለን በፍቅር እጆቹ ይዳስሰናል፣ ይዳብሰናል፣ ይይዘናል፣ ያቆመናልም። እግዚአብሔር ለዘላለም ይክበር ይመስገን። ዛሬም ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን እንቀጥላለን። በዚህ በስቱዲዮ ውስጥ እንግዲህ ከኔ ጋር ደግሞ በጸሎት ሊያገለግለን እንደ ወትሮ ሁሉ ያለው ወንድማችን ዮሴፍ ነው። እስቲ በማስቀደም የዛሬውን ዝግጅታችንን በዚህ የምስጋና ዝማሬ ብንጀምርስ።
የማምረን መዝሙር ዘምራለሁ፣ ያከበርከኝ አንተን አከብራለሁ።
ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክ ይያልን። ወደ ዛሬው ጸሎታችን ከዮሴፍ ጋር በጌታ ማድፊት እንቀርባለን። እንጸልይ።
በሰማይና በምድር ሙሉ ስልጣን ያለ የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ምሽት ደግሞ እናመሰግናለን። ከማለዳ ጀምሮ እስካሁን ሳደረስ በመውጣት በመግባታችን በመነሳት መቀመጣችን እየመረሃንና እየደገፍከን እግዚአብሔር የዘላለም አምላክ ከክፉ እየጠበቀህ ደግሞ ጌታ ሆይ ለዚህ ጊዜ ስላደረስከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናከብራሃለን። ደግሞም እግዚአብሔር ሆይ ጥበቃህና ምህረት ይህንን ደግሞ ቅዱስና ውድ የሆነውን ያንተን ጌታ ሆይ ቃል እንድንማርና እንድንሰማ ስለሆነ አምላካችንና አባታችን ሆይ አሁን ደግሞ በቃል ማዕድ ዙሪያ አለንና በኢየሱስ ክርስቶስም እግዚአብሔር የዘላለም አምላክ እያንዳንዳችንን እንድታስተምረን እግዚአብሔር ሆይ እንድትመክረን እንድታጽናናንና እንድትገስጸን በኢየሱስ ክርስቶስም እግዚአብሔር ሆይ እንለምናሃለን። እግዚአብሔር የዘላለም አምላክና አባት በዚህ ሰዓት ደግሞ ጌታዊ ጸልያለሁ በኢየሱስ ክርስቶስም ይህንን ደግሞ በተለያየ ሁኔታ ውስጥ ሆነው ይህንን ቃልን የሚሰሙትን ወገኖቼን እግዚአብሔር ሆይ በኢየሱስ ክርስቶስም በቃል በኩል እንድታገኛቸው ጸልያለሁ። እግዚአብሔር ሆይ አዝነው የተቀመጡ ከቃል መጽናናት እንዲሆንላቸው ታመው ደግሞ ጌታ እግዚአብሔር ያሉ በኢየሱስ ክርስቶስም ቃሉን ላከፈወሳቸው ተብሎ እንደተጻፈ ፈውስ እንዲሆንላቸው እግዚአብሔር የዘላለም አምላክ ሆይ በተለያየ ጥያቄ ውስጥ ላሉት ደግሞ እግዚአብሔር ሆይ መልስ ይሆነን ደግሞ ቃል ይዘህ ጌታ እግዚአብሔር አምላክ ሆይ ወደ እያንዳንዳቸው እንድትደርስ በኢየሱስ ክርስቶስም እለምናሃለሁ። ይህንን ቃል ደግሞ እግዚአብሔር አምላክ የሚያስተምረውን ባሪያህን ደግሞ እግዚአብሔር ሆይ በመንፈስ ቅዱስ ጌታ እግዚአብሔር ከዚህ ቀደም ከተጠቀምክበት በላይ ደግሞ እንድትጠቀም በሱ አንደበት አልፈ ደግሞ ብዙዎችን ደግሞ ጌታ ሆይ እንድትደርስ በኢየሱስ ክርስቶስም እለምናሃለሁ። ይህንን አገልግሎት በጌታ በኢየሱስ ክርስቶስም አንተ እንድትባርክ እግዚአብሔር የዘላለም አምላክና አባት ከምስራቅ ጫፍ እስከ ምዕራብ ጫፍ ከሰሜን ጫፍ እስከ ደቡብ ጫፍ እግዚአብሔር የዘላለም አምላክና አባት መስማት ለሚችሉ ሁሉ ጌታ ሆይ ይህ ቃል ደርሶ ደግሞ ጌታ እግዚአብሔር የዘላለም አምላክ ሆይ እንዲያድናቸው እንድታደርግ በጌታ በኢየሱስ ክርስቶስ ስም ለምንሃለሁ። ይህንን ስለምታደርግ ከለመን በላይ ደግሞ ጌታ ሆይ ስለምትሰራ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በኢየሱስ ክርስቶስ ያው ስም
ሯን አድማጮቼ ወንድማችን ዮሴፍ በዚህ ጸሎት ስላገለገለን እግዚአብሔር ይባርክ ጸጋውንም ያብዛል ሳትሉት እንደማትቀሩ አምናለሁ። እኔም የታላቅነቴን እንዲሁ ደግሜ ላለሁ። ወንድማችን ዮሴፍ ከዚህ ቀደም እንደነገርኳችሁ የናንተን መልእክቶች ማለትም ደብዳቤዎችን በማስተናገድ በዚህ አገልግሎት የተሰማራ የእግዚአብሔር ባሪያ ነው። ዛሬ በዚህ መልእክታችን ውስጥ እንግዲህ ተከታታዩን ከትንቢተ ኢሳይያስ መጽሐፍ ከምንመለከታቸው ምዕራፎች የምዕራፍ 46 እና የምዕራፍ 45 ን ትምህርት አንድ ላይ በማጠቃለል እንመለከታለንና እስቲ እንደቀድሞ ሁሉ ቀደም ብላችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 45 ን አውጡ። ባለፈው ክፍለ ጊዜ ጥናታችን ከኢሳይያስ ምዕራፍ 43 እና 44 አብይ ርዕስ አድርገን የተመለከትነው እግዚአብሔር እስራኤልን መፍጠሩና ማዳኑ መንፈሱን ማፍሰሱና ጣዖት አምልኮ ላይ የተቃጣው ግዘት የሚል ነበር። ዛሬ ደግሞ አብይ ሐሳብ አድርገን ከምዕራፍ 45 የምንመለከተው የቂሮስ ማንነት ፈጠን በሉ የቂሮስ ማንነት ስለ ዓለማት ተፈጥሮና ስለ እስራኤል ደህንነት የተነገረ ትንቢት የሚል ይሆናል። አንድ ጊዜ ልድገምላችሁ። የቂሮስ ማንነት ስለ ዓለማት ተፈጥሮና ስለ እስራኤል ደህንነት የተነገረ ትንቢት የሚሉት ይሆናሉ። ውድ አድማጮቼ ይሁን እየተመለከትን ያለው ምዕራፍ ያለፈው ምዕራፍ ቀጣይ ነው። ያለፈው ምዕራፍ ማለትም ምዕራፍ 44 ያበቃው ስለ ቂሮስ እያወሳ ባለበት ሰዓት ነው። ይሄኛው ምዕራፍ ደግሞ ከዚያ በመነሳት ገለጻውን ይቀጥላል። ያለፈው ምዕራፍ መደምደሚያ የሆነው ጥቅስ ለምን የዚህኛው ማለትም የምዕራፍ 45 መጀመሪያ ጥቅስ እንዳልሆነ ይገርመኛል። ምዕራፎቹን በዚህ ሁኔታ ያስቀመጧቸው ሰዎች መሆናቸውን መዘንጋት የለብንም። ስለሆነም ያለፈውን ምዕራፍ መደምደሚያ ጥቅስ እዚህ ላይ ላነሳው ፈልጋለሁ። እስቲ አስቀድሜ የትንቢተ ኢሳይያስ ምዕራፍ 44 ቁጥር 28 አነብላችኋለሁ። እንዲህ ይላል፣ ቂሮስንም እርሱ ረኛዬ ነው፣ እርሱም ኢየሩሳሌምን ትታነጽያለሽ፣ ቤተ መቅደስም ይመሰረታል ብዬ ፈቃዴን ሁሉ ይፈጽማል ይላል። ከመወለዱ 200 ዓመት በፊት ጀምሮ ቂሮስ በዚህ ስም እንደሚጠራና ምን እንደሚያደርግ ተነግሮት ነበር። እዚህ ላይ አንድ የምናነሳው ጥያቄ ይኖራል። ከመወለዱ 200 ዓመት በፊት ስለ ቂሮስ ማንነትና ሥራ መናገሩ አስፈላጊ የሆነበት ምክንያት ምንድነው ትሉኝ ይሆናል። ጥሩ ነው አድማጮቼ፣ ለዚህ 3 ምክንያቶችን ማቅረብ ይቻላል። የመጀመሪያው ልዩ መታወቂያ ወይም ምልክት እንዲሆነው ነው። ልብ በሉ፣ የመጀመሪያው ልዩ መታወቂያ ወይም ምልክት እንዲሆነው ነው። ማንነቱ ከታወቀ ጊዜው ደርሶ ቂሮስ ሲመጣ ኢሳይያስ የተናገረለት እርሱ እንደሆነ በቀላሉ መረዳት ይቻላል። በፍጹም ግራ አይጋቡም ሰዎች ማለቴ ነው። ከዚህም በላይ እስራኤል ወደ አገሯ እንድትመለስ አዋጅ የሚያስነግረው ይኸው ቂሮስ ነው። ቂሮስ ገና ሳይወለድ ከረጅም ዓመታት በፊት በስሙ መጥራት ያስፈልገበት ሁለተኛው ምክንያት፣ ልብ በሉልኝ፣ ቂሮስ ገና ሳይወለድ ከረጅም ዓመታት በፊት በስሙ መጥራት ያስፈልገበት ሁለተኛው ምክንያት ደግሞ ኢሳይያስ የተናገረው በመለኮታዊ መገለጥ ለመሆኑ ተጨማሪ ማስረጃ እንዲሆን ነው። ልድገምላችሁ፣ ኢሳይያስ የተናገረው በመለኮታዊ መገለጥ ለመሆኑ ተጨማሪ ማስረጃ እንዲሆን ነው። ቂሮስ ሳይወለድ ከሁለት መቶ ዓመት በፊት ስለማንነቱ መናገር ከቻለ ከሰባት መቶ ዓመት በኋላ ከድንግል ስለሚወለደው አማኑኤል የተናገረው ትንቢት ትክክል የማይሆንበት ምንም ምክንያት የለም። ስለሆነም የቅዱሳት መጻሕፍትን ትንቢት የሚያውቅ ማንኛውም እስራኤላዊ ክርስቶስን ለመቀበል ይዘጋጃል። ቂሮስን በዚህ በጥቅስ ውስጥ እንደተመለከትነው እረኛዬ እንዳለው ከዚያው አልፎ ደግሞ ኢየሩሳሌምን እንደገና ለመገንባት ፈቃዴን ሁሉ ይፈጽማል በማለት እግዚአብሔር እንደተናገረለት እንድታስተውሉ ፈልጋለሁ። አዎ፣ ቅድም ያነበብነውን ቁጥር 28ን በደንብ አስተውሉ። ሰሜናዊው የእስራኤልን መንግስት በምርኮኝነት እንዲወሰድ እግዚአብሔር በአሶር ተጠቅሞ እንደነበር ይታወሳል። ከዚያም በኋላ ደግሞ በባቢሎን አማካይነት ኢየሩሳሌም እንድትደመሰስ አደረገ። ደቡባዊው መንግስት በምርኮ እንዲጋዝ እግዚአብሔር በባቢሎን ተጠቀመበት። ይሁን እንጂ እነዚህ እግዚአብሔር የተጠቀመባቸው መንግስታት ራሳቸው አመጸኞች ስለነበሩ በጊዜው እግዚአብሔር ፈርዶባቸዋል። ቂሮስ ግን ከዚህ የተለየ ነው። እግዚአብሔር ራሱ ፈቃዴን የሚያደርግ እረኛዬ በማለት መስክሮለታል። ይህ ቃል አይገርማችሁ? ምን የእግዚአብሔር አሰራር ወዳጆቼ! ምን አለ እግዚአብሔር? ፈቃዴን የሚያደርግ እረኛዬ በማለት መስክሮለታል። ወደ መንግስተ ሰማይ ስንገባ ሁለት ነገሮች በጣም እንደሚያስደንቁን አስባለሁ። የመጀመሪያው ወይም አንደኛው በፍጹም ይድናሉ ብለን ያልጠበቅናቸው ሰዎች እዚያ ሲገኙ፣ በተለይም ደግሞ ከነርሱ አንዱ ቂሮስ ሆኖ ስናገኘው፣ አይገርማችሁም? እውነቴን ነው የምለው። ሁለተኛው ደግሞ እዚያ ይገኛሉ ብለን የተማመንባቸው ሰዎች ሳይገኙ ሲቀሩ ነው። እኔ እነዚህ ሁለት ነገሮች በፍጹም ያስገርሙናል ብዬ አስባለሁ። ወገኖቼ፣ ማንኛችንም ብንሆን መንግሥተ ሰማይ የምንገባው ኢየሱስ ክርስቶስ ከፈጸመው ጽድቅ የተነሳ እንጂ ከእኛ ማንነት አለመሆኑን አስረግጬ በዚህች ወቅት መናገር እፈልጋለሁ። ስለዚህ የእግዚአብሔርን አሰራር ማን ይደርስበታል? ወገኖቼ፣ እንደ ቂሮስ አይነቶቹ ክፉ የሆኑቱ እግዚአብሔር ምሕረት አድርጎላቸው መንግሥተ ሰማያት የገቡ እንደሆነና እዚያ ያገኘናቸው እንደሆነ፣ ጌታ ሆይ እገሌ ለምን እዚህ ተገኘ? እሱ እኮ ክፉ ነው ብለን ከጌታ ጋር ክርክር ልንገጥም ነውን? ወዳጆቼ፣ እንዳንሳሳት። እግዚአብሔር በምሕረቱ ባለ ጸጋ ነው። እስራኤልና ይሁዳን ወደ ምርኮ ለመውሰድ ፈቃዱን እንዲፈጽሙ እግዚአብሔር በሰናክሬምና በናቡከደነጾር እንደ ተጠቀመ እናውቃለን። ቂሮስ ግን ከዚህ የተለየ ነው። ምክንያቱም እግዚአብሔር ቂሮስን የተጠቀመበት ሕዝቡን እንደገና ለማቋቋም እንጂ ለማፍረስ ባለመሆኑ ነው። እስቲ ኢሳይያስ ምዕራፍ 45 ቁጥር 1 ፈጠን ብለን እንመልከት። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ ፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹም በፊቱ ከፍት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል ሲል ይናገራል። ይህ ወገኖቼ እጅግ አስደናቂ ትንቢት ነው። ኢሳይያስ ትንቢቱን ከተናገረ 200 ዓመት በኋላ ነበር ቂሮስ ወደ መድረኩ ብቅ ያለው። ቂሮስ የመጣው ከወደ ምስራቅ ማለትም ከፋርስ ነበር። የመቃብሩ ፍርስራሽም በኢራን ውስጥ ተገኝቷል። እርሱም በተመለከተ ድንጋይ ላይ ተቀርጸው ከመናገኛቸው ጽሑፎች እንደምንረዳው ትውትና በእግዚአብሔር የሚታመን ሰው ነበር። ምንም እንኳን በጊዜው የነበረውን ዓለም ቢቆጣጥርም ቂሮስ እንደ ሌሎች መሪዎች የሚመካና የሚታበይ መሪ አልነበረም። ከዚህም በላይ እግዚአብሔር ለቀባሁት እያለ እንደ ተናገረለት መረዳትና ይህም ለጌታ ኢየሱስ የተሰጠው ስያሜ መሆኑን ማስተዋል አለብን። ለመሆኑ ወገኖቼ እግዚአብሔር እንዲህ ያለ መጠሪያ ለቂሮስ የሰጠው ለምንድን ነው? ምክንያቱም በእግዚአብሔር ፈቃድ መሰረት እስራኤላውያንን ከምርኮ ነጻ በማውጣቱና ወደ ተስፋይቱ ምድር እንዲመለሱ በመፍቀዱ ነው። ወደ አገራቸው ያልተመለሱት እስራኤላውያንንም ቢሆን ብራቸውንና ወርቃቸውን እንዲልኩ ቂሮስ አበረታቷቸዋል። ቀጥሎ ደግሞ እግዚአብሔር በስምህም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት ሰጥሃለሁ ይላል። ቁጥር 3 የባቢሎን ንጉሥ ከያገሮች በተለይም ደግሞ ከኢየሩሳሌም የወሰደው ሀብት በሙሉ የዋላዋላ የገባው ቂሮስ እጅ ነበር። እስቲ ቁጥር 4 እና 5ንም እንዲው ተመልከቱ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስምህ ጠርቻለሁ። በቁልምጫ ስምህ ጠራው፣ አንተ ግን አላወከኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም፣ ከኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከኔ በቀር ማንም እንደሌለ ያውቁ ዘንድ አስታጠቅኩ፣ አንተ ግን አላወከኝም ይላል። እግዚአብሔር ቂሮስን የመረጠው ቂሮስ እግዚአብሔርን ከማወቁ በፊት ነበር። ቂሮስ ያውና እውነተኛውን አምላክ የሚያውቅ ሰው ነበር ብለን ለመናገር የሚያስችሉን የተለያዩ ምክንያቶችን መደርደር ይቻላል። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት ሠራለት ዘንድ አዞኛል ይላል። ዕዝራ ምዕራፍ 1 ቁጥር 2ን ተመልከቱ። መጽሐፈ ዕዝራ ምዕራፍ 1 ቁጥር 2 የዓለማት አፈጣጠር። ቀጥሎ ደግሞ ስለ ዓለማት አፈጣጠር በጣም የሚያስደንቅ ገለጻን እንመለከታለን። ብርሃንን ሠራው፣ ጨለማንም ፈጠርኩ፣ ደህንነትን እሠራለሁ፣ ክፋትንም እፈጥራለሁ፣ እነዚህን ሁሉ ያደረግኩ እግዚአብሔር እኔ ነኝ ይላል። ቁጥር 7ን ይመለከቷል። ዘሮአስትሪያኒዝም የሚባለው ሃይማኖት የተጀመረው በፋርስ ውስጥ ነበር። በዚህ ሃይማኖት መሠረት ማዝዳ በማለት የሚጠሩት አምላክ የብርሃን አምላክ ነው። ከላይ በተመለከትነው ጥቅስ መሠረት ግን የብርሃን ፈጣሪ ራሱ እግዚአብሔር እንደሆነና ብርሃን በራሱ ምንም የአምላክነት ባሪ እንደሌለው ይናገራል። በሌላ በኩል ደግሞ የፋርስ ሰዎች ወደ እውነቱ ተቃርበው ነበር ማለት የሚቻልበት ሁኔታም ይኖራል። ያን ያክል የጣዖት አምልኮ በበዛበት አካባቢ የኖሩ እንዴት በአንድ አምላክ የሚያምኑ ሰዎች ሊኖሩ እንደቻሉ ብዙዎችን ይገርማቸዋል። እዚህ ላይ መዘንጋት የሌለብን ከእስራኤላውያን ጋር ግንኙነት እንደነበራቸውና እስራኤላውያን ደግሞ አንድ አምላክ አምላኪዎች መሆናቸውን ነው። ክፋትንም እፈጥራለሁ ሲል ክፋት የሚለው ቃል የግድ ክፉ ነገር ወይም አመጽ ማለት አይደለም። ክፋት ሲል ሐዘንን፣ መከራን፣ ፈተናንና አስቸጋሪ ሁኔታን ማለቱ ነው። በሌላ አነጋገር ያባባል የኃጢአት ደመወዝ ሞት ነው የሚለው የአዲስ ኪዳን አባባል በብሉይ ኪዳን አስተሳሰብ መልኩ ሲገለጥ ማለት ነው። ሮሜ 6:3ን በኋላ ተመልከቱ። እኛ የኃጢአታችንን ፍሬ ወይም ውጤት እንቀበላለን። እዚህ ላይ አንድ አጠንክሬ ልናገር የምፈልገው ነገር አለኝ። ይኸውም በአሁኑ ዘመን ትክክልና ስህተት የምንላቸው ነገሮች አንጻራዊ ናቸው። መልካም ብለን የምናስበው መልካም ይሆንልናል። ክፉ ብለን ካሰብን እንዲሁ ያ ነገር ክፉ ይሆንብናል የሚል አስተሳሰብ ከየአቅጣጫው እየተሰማ ነው። መጽሐፍ ቅዱስ አትግደል ይላል፣ አትስረቅም ይላል። ግን መጽሐፍ ቅዱስ ራሱ ምንድን ነው? መጽሐፍ ቅዱስ ለሚያስተምረው ትምህርት መታዘዝ ወይም መገዛት ያለበትስ ማን ነው? ለምንስ በመጽሐፍ ቅዱስ አማካይነት ራሱን ለገለጠው አምላክ መታዘዝ አስፈለገ የሚሉ መከራከሪያ ነጥቦች በተለያዩ ሰዎች ይቀርባሉ። ጌታ ደግሞ የራሱ ሐሳብ የራሱ መንገድ አለው። በኃጢአት የምንኖር ከሆነ የኃጢአትን ዋጋ እንቀበላለን። በኢሳይያስ አማካይነት እግዚአብሔር እየነገረን ያለውም ይህንን ነው። ቁጥር 9ን እንመልከት። ከሰሪው ጋር ለሚታገል ወዮለት፣ በምድር ሸክላዎች መካከል ያለ ሸክላ ነው። ጭቃ ሰሪውን ምን ትሰራለ? ወይስ ሥራ እጅ የለውም ይላልን? አባትን ምን ወልደሃል ወይም ሴትን ምን አማች ለሚል ወዮ ይላል። ለምን ከእግዚአብሔር ጋር እንታገላለን? ምክንያቱም ምንጊዜም ቢሆን ተሸናፊዎቹ እኛ ሆነንና፣ እግዚአብሔር የሚነግረንም ይህንኑ ነው። ከእኔ ጋር አትከራከሩ፣ ከእኔ ጋር አትሟገቱ፣ ከእኔ ጋር አትታገሉ እያለን ነው። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች ይላል ኢሳይያስ 1:18 ልብ ይሏል። ያስደናቂ ቃል ነው ወገኖቼ። እኔ ምድርን ሰርቻለሁ፣ ሰውንም በርሷ ላይ ፈጥሬአለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሠራዊታቸውንም ሁሉ አዝዣለሁ ይላል ቁጥር 12። ሰማያትን ዘርግቻለሁ የሚለው እጅግ አስገራሚ ቃል ነው። በአሁኑ ዘመን ያሉ የስነ ፈለክ ጥናት ተመራማሪዎች እንደሚነግሩን ሰማያዊ አካላት ያሉበት ዓለም ከጊዜ ወደ ጊዜ እየሰፋና እየተለጠጠ ነው። በሌላ አባባል ሰማያት እየተዘረጉ ነው ማለት ነው። ከባዶ ነገር በመነሳት እንዴት ፍጥረትን ማስገኘት እንደቻለ እግዚአብሔር አልነገረንም። ሰማያትን የሚዘረጋው እንዴት እንደሆነም አናውቅም። የምናውቀው ነገር ቢኖር ሰማያትን የሚዘረጋቸው እርሱ ራሱ እግዚአብሔር መሆኑን ብቻ ነው። እግዚአብሔር በቃሉ ዓለማትን ፈጠረ። ይህን ከመቀበል የተሻለ አማራጭ ማቅረብ እንችል ይሆንን? አሁን ደግሞ ወደ ሦስተኛው ክፍል ወይም ምድብ መጥተናል። ይህም የሚናገረው በጊዜና በዘላለም ውስጥ እስራኤል በፍጹም እንደማታርፍ ነው። እግዚአብሔር ይህን ጉዳይ ደግሞ ደጋግሞ የሚያመጣው ያለ ምክንያት አይደለም ወገኖቼ። ቁጥር 17 እግዚአብሔር ግን እስራኤልን በዘላለማዊ መድኃኒት ያድነዋል፣ እናንተም ለዘላለም አታፍሩም እናትዋረዱም ይላል። እግዚአብሔር ከእስራኤል ጋር ምንም ጉዳይ የለውም የሚለውን አስተሳሰብ የሚቀበሉ ወገኖች ረጋ ብለው ይህን ቃል መመልከት ይኖርባቸዋል። የእስራኤል ደህንነት ዘላለማዊ እንጂ ጊዜያዊ አይደለም። እግዚአብሔር ለእስራኤል ሲናገር፣ እስራኤል ሆይ እፈርድብሻለሁ፣ በምርኮ ወደ ባቢሎን ትወሰጃለሽ፣ ይሁን እንጂ ወደ አገርሽ ትመለሻለሽ። አመፀኛ ብትሆኝብኝም እንኳ አድንሻለሁ፣ እታደግሻለሁ ይላታል። ቀጥሎ ደግሞ ሁሉን አቀፍ የሆነ አንድ ጥሪ ያቀርባል። ቁጥር 22ን ተመልከቱ። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔም በቀር ሌላ የለምና ወደ እኔ ዞር በሉ ትድኑም አላችሁ ይላቸዋል። ይህ ጥቅስ ለታላቁ ሰባኪ ለስፐርጂን መዳን ምክንያት የሆነ ጥቅስ ነው። አንድ እሁድ ጠዋት ስፐርጂን ወደ ቤተ ክርስቲያን በመሄድ ላይ እያለ ኃይለኛ በረዶ ይጥላል። ስለዚህም ስፐርጂን ወደ አሰበው ቤተ ክርስቲያን ሊሄድ ስላልቻለ መንገድ ላይ ወዳለች አንዲት ቤተ ክርስቲያን ጎራ ይላል። በዚህች ቤተ ክርስቲያን ማገልገል ሲገባው በወቅቱ ዝናብና በረዶ ተይዞ የቤተ ክርስቲያኒቱ ሰባኪ ለአገልግሎት ሳይመጣ ይቀራል። በዝናቡ ምክንያት ይህ ሰባኪ በስፍራው መገኘት አልቻለም። ይህን ያስተዋለ አንድ ከማንበብ በቀር ምንም የመስበክ ልምምድ የሌለው ገበሬ ይነሳና ኢሳይያስ ምዕራፍ 45 ቁጥር 22ን በማውጣት መስበክ ማንበብም ይጀምራል። ይህ ጥቅስ አለ ሰውየው፣ ይህ ጥቅስ ወደ እኔ ዞር በሉ ትድኑም አላችሁ ይላል። ስለዚህ ደህንነትን እንድናገኝ ወደ ኢየሱስ ክርስቶስ እንመልከት ካለ በኋላ ሰውየው ስብከቱን ይጨርሳል። ስፐርጂን ባላይምሮና ብዙ ያነበበ ሰው ቢሆንም ከዚህ ቃል የተነሳ ልቡ በመንፈስ ቅዱስ ኃይል ተነካ። ወደ አዳኙ ወደ ኢየሱስ ክርስቶስ ተመልክቶም ደህንነትን አገኘ። እግዚአብሔር ለዘላለም ይክበር ይመስገን። ወገኖቼ እኔና እናንተም ስንጠራ እንዲሁ በምክንያት ነው። ኢየሱስ ክርስቶስ የጠራን እኛ አስበንና አቅደን ሳይሆን እግዚአብሔር ባሰበበትና ባቀደበት ሰዓት ተለውጠናል። ጌታ ለዘላለም ይክበር ይመስገን። እንግዲህ የምዕራፍ 45 ትምህርትን እዚህ ላይ እናበቃና አሁን ደግሞ ወደ ምዕራፍ 46 እንሸጋገራለን። የምዕራፍ 46 አብይ ሐሳቡ ድል በባቢሎን ላይ ድል በባቢሎን ላይ የእስራኤል ደህንነት ሲረጋገጥ የእስራኤል ደህንነት ሲረጋገጥ በጣዖታት ላይ የተሰነዘረ ውግዘት በጣዖታት ላይ የተሰነዘረ ውግዘት የሚሉት ይሆናሉ። ቅዱሳት መጻሕፍት ጣዖታትን መሸነፍ ከመያሳዩበት ክፍል ዋናውና ትልቁ ይህ የምንመለከተው ምዕራፍ ነው። የባቢሎን ጣዖታትን ውርደትና ሽንፈትም እንደማስረጃ ያቀርባል። ነብዩ ይህን ሲናገር ባቢሎን ገና ያለማችን ገናና መንግስት አልሆነችም ነበር። የእስራኤል ጠላት አልሆነችም ነበር። ይህም መሆኑ ጉዳዩን ይበልጥ አስገራሚ አድርጎታል። ይሁን እንጂ ባቢሎን የማንኛውም ጣዖት አምልኮ መሰረት በመሆኗ የባቢሎንን ጣዖት ካወገዘ በኋላ እስራኤል ከእውነተኛው አምላክ ጋር እንድትጣበቅ ያቀረበው ጥሪ ተገቢም ወቅታዊም ነበር። እግዚአብሔር ፍርድ በጣዖታት ላይ የሚናገረውን ክፍል ከቁጥር 1 መመልከት ይቻላል። ከዚህ ክፍል እንደምንመለከተው ቤልና ናባው የተባሉት የታወቁ የባቢሎናውያን ጣዖታት ናቸው። ቤል የባላጭር መጠሪያ ስሙ ነው። ቡኤልዘቤል ከሰይጣን መጠሪያ ስም አንዱ ሲሆን ቡኤል የሚለው የመጀመሪያው ቃል በአልን ወይም ቤልን ነው የሚያመለክተው። ናባው ማለት ደግሞ ተናጋሪው ወይም ነቢዩ ማለት ነው። አስተውሉ፣ ናባው ማለት ተናጋሪው ወይም ነቢዩ ማለት ነው። ጳውሎስና በርናባስ ወደ ልስጥራ ሄደው ወንጌልን በሰበኩበት ጊዜ ህዝቡ በርናባስ ቤል፣ ጳውሎስ ደግሞ ናባው የሚባለው ጣዖት እንደሆነ አስበው ነበር። ጳውሎስን ናባው ያሉት አብዛኛውን ጊዜ ተናጋሪው እርሱ ስለነበር ነው። ከነዚህ ጣዖታት በስተጀርባ ደግሞ ምን ጊዜም የሰይጣን አምልኮ መኖሩ ይታወቃል። በአሁኑ ጊዜ የሰይጣን አምልኮ በአዲስ መልክ በተለያዩ የዓለማችን አገሮች እያንሰራራ እንደሆነ ግልጽ ሆኗል። ውጊያችን መንፈሳዊ እንጂ ስጋዊ እንዳልሆነ መጽሐፍ ቅዱስ በመደጋገም የሚያስጠነቅቀንም በዚህ ምክንያት ነው። ወገኖቼ ጣዖት ሌሎችን መርዳት ቀርቶ እርሱ ራሱ ሸክም እንደሆነ ነው ነቢዩ ስላቅ ባለበት ሁኔታ የሚነግረን። እግዚአብሔር በቂያችን ነው። እርሱ በቂ አምላክ ነው። እግዚአብሔር አምላክ ለዘላለም ይክበር ይመስገን። አዎ ጌታ ሆይ ምን ይጎልብሃል? ሃሌሉያ! ወገኖቼ ሰዓቱም እየተቃረበ መለያየታችን የግድ የሆነ ነው። ጥያቄ ወይም ማስተያየት ቢኖራችሁ በ1366 አድራሻችን ለመጽሐፍ ቅዱስ ትምህርት በራዲዮ ብላችሁ ጻፉልን። ከቀሪዎቹ ዝግጅቶቻችን ጋር እየተወናችሁ እኛ በኩል በሰላም ሁኑ እያልን እንሰናበታችኋለን። ደህና እደሩ።